the voice of America. VOA. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ሰላም ጤና ያስጥልን እንደምን አመሻችሁ። የሰኞ ሐምሌ 13 2007 ዓ.ም ምህረት መሰናዶቻችንን ይዘን ቀርበናል። አስተናጋጆቻችሁ ቆንጂታዬና
አሉላ ከበደ ነን። በምሽቱ ዝግጅታችን የዩናይትድ ስቴትስ ፕሬዝዳንት ባራክ ኦባማ ወደ ኢትዮጵያና ኬንያ የሚያደርጉት ጉብኝት የሁለቱን አገሮች ግንኙነት የበለጠ ለማዳበር እድል ስለሚሰጥ መደሰቱን የኢትዮጵያ መንግስት ገለጸ።
Definitely, I mean, it's very significant because, as you know, Ethiopia and America had a very amicable relationship.
በርግጥ ጉብኝታቸው በጣም ከፍተኛና ጠቃሚ ነው። እንደሚታወቀው ኢትዮጵያና አሜሪካ ለአንድ ምዕት ዓመት ያህል በመግባባት በጣም ጥሩ ግንኙነት አሳልፈዋል።
አቶ ተወልደ ሙሉጌታ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው።
የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የፓርቲው አመራር አባላት ወታደራዊ ትግል ለማካሄድ ወደሚንቀሳቀሱባት ኤርትራ ጠቅልለው መሄዳቸውን ፓርቲው ገለጸ።
አዎ፣ በተወሰነ መጠን እንቅስቃሴ ለማድረግ የሚያበቃ አቅም ላይ ደርሰናል። ይሄ አቅም ግን ተገንብቶ አለቀ የሚባል ነገር አይደለም። በየጊዜው እየገነባ እንሄዳለን።
የአርበኞች ግንቦት ሰባት አመራር አባል ዶክተር ታደሰ ብሩ ማምሻውን ለቪኦኤ ሰጡትን መግለጫ ነው ያደመጥነው። ዝርዝሩ ከዜና ቀጥሎ ይቀርባል።
በሽብር ወንጀል ተከሰው በእስር ላይ በሚገኙት አራቱ የዞን ዘጠኝ ጸሐፊዎች ዛሬ ፍርድ ቤት ቀርበው ውሳኔ ሳይሰጥ በቀጠሮ ተላለፈ።
በሁለተኛው አጋማሽ ደግሞ ዲሞክራሲ በተግባርና አሜሪካና ተካተዋል። ለሁሉም እስከ አራት ሰዓት ድረስ አብራችሁ እንድታመሹ እንጋብዛለን። አሁን ከዓለም ዙሪያ የተጠናቀሩ ዜናዎችን እናቀርባለን። የኢትዮጵያ የጦር ሰራዊት ከሶማሊያ ጦር ጋር በመሆን በአልሸባብ ላይ አዲስ ዘመቻ መክፈቱ ተገልጿል። ኢትዮጵያ በዚህ ዘመቻ በአፍሪቃ ህብረት የሶማሊያ ተልእኮ አሚሶም ጋር ካለው ጦሯ ጎን ለጎን ተጨማሪ ኃይል ማሰማራቷም ተመልክቷል። እስክንድር ፍሬው አጠር ያለ ዘገባ ልኳል።
የኢትዮጵያ የመከላከያ ሰራዊት በአልሸባብ ላይ ዘመቻ የከፈተው ከሶማሊያ መንግስት ጦር ጋር በመተባበር መሆኑ ተመልክቷል። በኢትዮጵያ ብሮድካስቲንግ ኮርፖሬሽን የተላለፈው ዘገባ እንደጠቆመው የኢትዮጵያ ጦር በዘመቻው እየተሳተፈ ያለው በሁለት መንገድ ነው። በአፍሪካ ህብረት የሶማሊያ ተልእኮ አሚሶም ስር ባሉት ወታደሮችና በተጨማሪ ኃይሎች። ኢትዮጵያ በአሚሶም ስር የተሰማሩ 4395 ወታደሮች እንዳሏት የመከላከያ ሚኒስቴር መረጃ ያመለክታል። በአሁኑ ዘመቻ እየተሳተፈ የሚገኘው ተጨማሪ ኃይል ምን ያህል እንደሆነ ግን አልተገለጸም። የኢትዮጵያ የመከላከያ ሰራዊት ከሶማሊያ መንግስት ወታደሮች ጋር በመሆን በቤይና ጌዶ ግዛቶች እያካሄደ ያለው ይህ ጥቃት በአየርና በምድር የተደገፈ መሆኑ ግን ተጠቅሷል። ዘመቻው አሸባሪውን የአልሸባብ ቡድን ከተሸሸገባቸው ገጠራማ አካባቢዎች ጭምር ለመደምሰስ ያለመ መሆኑን ተጠቁሟል። በአየርና በምድር የተከፈተው የተጠናከረ ጥቃት የአሸባሪውን ቡድንና የሌሎች ጸረ ሰላም ኃይሎችን ግንኙነት ለመበጣጠስ ትልቅ አቅም ይሆናል ብሏል ዘገባው። የኢትዮጵያ የመከላከያ ሰራዊት ከሶማሊያ ጦር ጋር በመሆን የከፈተው ዘመቻ ከአሜሪካው ፕሬዝዳንት ባራክ ኦባማ የአዲስ አበባ ጉብኝት አንድ ሳምንት በፊት የተጀመረ ነው። ፕሬዝዳንቱ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር የሚያደርጉት ውይይት ከሚያተኩርባቸው ጉዳዮች አንዱ ሶማሊያን ጨምሮ በአካባቢው ያለው የጸጥታ ሁኔታ እንደሚሆን ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ የናይጄሪያ ፕሬዚደንት ሙሐማዱ ቡሃሪን በዋይት ሀውስ ተቀብለው አነጋግረዋል። ቦኮ ሀራም በደቀነው ስጋትና በሌሎችም ጉዳዮች ሁለቱ መሪዎች መወያየታቸው ተዘግቧል። ናይጄሪያን ከዓለም ትልቅ ስፍራ ያላቸው ሀገሮች አንዷ ሲሉ የጠሯት ሚስተር ኦባማ በቅርቡ ያካሄደችው ምርጫና ሰላማዊ የስልጣን ሽግግር ማድረጓ ለዲሞክራሲ በቁርጠኝነት መቆሟን የሚመሰክር ነው ብለዋል። በሁለቱ መሪዎች ውይይት ዋናው ርዕስ የቦኮ ሀራም ጽንፈኞች የደቀኑት ስጋት እንደሆነ ተነግሯል። ሁለቱ መሪዎችና የዩናይትድ ስቴትስ ምክትል ፕሬዚደንት ጆ ባይደን ሆነው ባደረጉት ውይይት በናይጄሪያ የተንሰራፋው ሙስና ለማጥፋት በቀረቡ የፖለቲካና የመጣኔ ሀብት እርምጃዎች ዙሪያ አትኩረዋል። በሀገራቸው ያልተለመደ በሆነ ሰላማዊ ሽግግር መሪነቱን የያዙት የናይጄሪያው ፕሬዚደንት ቡሃሪ ስልጣን ከያዙ ወዲህ በዩናይትድ ስቴትስ ጉብኝት ሲያደርጉ ይህ የመጀመሪያ ጊዜያቸው ነው። ቦኮ ሐራም የሚያደርሳቸው ጥቃቶች እጅጉን እንዳሳሰቧቸው ያስገነዘቡት ሚስተር ኦባማ ፕሬዚደንት ቡሃሪ ይህንን ቡድን ድል ለመምታትና የሀገሪቱን ብልጽግና እያደናቀፈ ያለውን ሙስናን ለማስወገድ ግልጽ እቅድ እንዳላቸው እተማመናለሁ ብለዋል። ሁለቱ ሀገሮች በጸረ ሽብርተኛ ዘመቻ ዙሪያ እንዴት አድርገው መተባበር እንደሚችሉ ለመወያየትም በጉጉት እንደሚጠብቁ ሚስተር ኦባማ አክለው ተናግረዋል። ቀደም ብለው ቡሃሪ ከምክትል ፕሬዚደንት ጆ ባይደን ጋር በቁርስ ላይ ውይይት አድርገዋል። በኋላ ደግሞ ከምዕራብ አፍሪቃ ዲፕሎማቶች፣ ከዓለም ባንክ ባለስልጣናትና ከዩናይትድ ስቴትስ ምክር ቤት አባላት ጋር እንደሚገናኙ ተነግረዋል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ምስራቅ አፍሪቃዊቱ ቡሩንዲ ለሳምንታት ከዘለቁትና የሰው ሕይወት ከጠፋባቸው ብጥብጦች በኋላ ለግጭቶቹ መንስኤ የሆነው አወዛጋቢ ምርጫ በነገ ዕለት የሚካሄድ መሆኑ ተዘግቧል። መሐመድ ዩሱፍ ከዋና ከተማዋ ከቡጁምቡራ ባጠናቀረው ዘገባ ለምርጫ ጣቢያዎች የ24 ሰዓታት ያልተቋረጠ የጸጥታ ጥበቃ በማድረግ ፕሬዝደንታዊ ምርጫውን ለማካሄድ ዝግጁ ነኝ ሲል የሀገሪቱ የምርጫ ቦርድ ማስታወቁን ጠቅሷል። አሉላ ከበደ ዝርዝሩን ይዟል።
የብሩንዲው ፕሬዚዳንት ፔሬ ንኩሩንዚዛ ለሶስተኛ ዙር ሀገሪቱን ለመምራት በእጩነት ለመቅረብ ያላቸውን እቅድ ይፋ ማድረጋቸውን ተከትሎ በዚሁ ሳቢያ በተቀሰቀሰውና ላለፉት ሶስት ወራት በቀጠለው ብጥብጥ ከመቶ በላይ ሰዎች ሲገደሉ ቁጥራቸው ከ150,000 በላይ የሚደርሱ ብሩንዲያውያን ቀያቸውን ጥለው ወደ ጎረቤት ሀገሮች ለመኮብለል ተገደዋል። ፕሮስፐር ታሆር ዋሚዬ የአገሪቱ ብሔራዊ ምርጫ ቦርድ ቃል አቀባይ ናቸው። ቦርዱ ለነገው ምርጫ ተዘጋጅተዋል ባይ ናቸው። የምርጫ ባለስልጣናት የምርጫ ሂደቱን አስመልክቶ በመላው አገሪቱ ለሚገኙት የምርጫ ጣቢያዎቹ ተጠሪዎች መመሪያ እየሰጡና አስፈላጊውን ቁሳቁስ መከፋፈሉን እያረጋገጡ ነው ያሉት። በምርጫ ጣቢያዎቹ የምርጫ ሰራተኞች ለምርጫው ቁሳቁሶችና ለመራጩ ሕዝብ በቂ ጥበቃ መደረጉን በማረጋገጥም ከጸጥታ ባለስልጣናት ጋር እንዲተባበሩ ቦርዱ ማሳሰቡን ቃል አቀባዩ አመልክተዋል። አንዳንድ መራጮች የምርጫው ሂደት በግጭቶች ይታወቃል የሚል ስጋት እንዳላቸው ይናገራሉ። ፕሬዚዳንት ፔሬ ንኩሩንዚዛ ብቸኛው እጩ በሆኑበት የምርጫው ውጤት መቼ ይፋ እንደሚሆን ግን እርግጠኛ ያለመሆናቸውን ነው ቃል አቀባዩ ጨምረው ያስታወቁት።
በዚቹ ሀገር በቡሩንዲ ሌላ ዜና ከ78,000 በላይ የቡሩንዲ ስደተኞች የተጠለሉበት የታንዛኒያው የስደተኞች ካምፕ ቀውስ አፋፍ ላይ ነው ሲል ድንበር የለሽ ሐኪሞች የተባለው ዓለም አቀፍ ግብረሰናይ ድርጅት አስጠንቅቋል። የኤምኤስኤፍ ቃል አቀባይ ሲናገሩ በየቀኑ ቁጥሩ 1,000 የሚሆን ተጨማሪ የቡሩንዲ ስደተኛ ካምፑ ይደርሳል፣ የምግብ የሕክምናና የመጠለያ ችግር አለ ብሏል። የኮሌራ በሽታ መዛማትም በካምፑ ከባድ ስጋት እየፈጠረ መሆኑን ቃል አቀባዩ አመልክተዋል።
የኢጣሊያ ሲሲሊ ፖሊሶች ባለፈው ሳምንት ከግብጿ አሌክዛንድሪያ ወደ ሲሲሊዋ አጉስታ ከተማ 335 ከሀገራቸው ፈልሶ የመጡ በሕገ ወጥ መንገድ በማስገባት የተጠረጠሩት ሶስት ግብጻውያንን አሰሩ። አንድ የሕፃናት አደን ድርጅት ቃል አቀባይ እንደተናገረው ከአሌክዛንድሪያ በተነሳችው ጀልባ ውስጥ ከነበሩት ተሳፋሪዎች አንዷ የነበረችው የሶሪያዊት 10 ዓመት ልጅ፣ የስኳር በሽታ ታማሚ የሆነች ትንሽ ልጅ፣ የሚያስፈልጋትን የኢንሱሊን መድኃኒት የያዘ ቦርሳ፣ ህገወጥ አሸጋጋሪዎቹ ከጀልባው ወደ ባህሩ ጥለውት ልጅቱ በጉዞ መሀል ህይወቷ ሊያልፍ በቅቷል። ሶስቱ ህገወጥ አሸጋጋሪዎች የተወነጀሉት በልጅቱ ህልፈት ሳይሆን በህገወጥ አሸጋጋሪነት መሆኑን ተመልክቷል።
የተባበሩት መንግስታት የጸጥታው ምክር ቤት ኢራን የኒውክሌር መሳሪያ እንዳታመርት ለመገደብ የተፈረመውን ውል በማጽደቅ ምጣኔ ሀብቷን ያሽመደመዱት የማዕቀቦች እንዲነሱ መንገዱን ከፍተዋል። አምስቱ የምክር ቤቱ ቋሚ አባላት ዩናይትድ ስቴትስ፣ ብሪታንያ፣ ፈረንሳይ፣ ሩሲያ እና ቻይና እንዲሁም ጀርመን ሆነው ከኢራን ጋር ድርድር ሲያካሂዱ ቆይተው የተደረሰውን ውል ምክር ቤቱ በሙሉ ድምጽ ነው ያጸደቀው። ኢራን በውሉ የገባችውን ግዴታ የምታከብር ከሆነ ከ2006 ዓ ም እንደ ኤሮፓውያን አቆጣጠር የተጣሉባት እቀባዎች ቀስ በቀስ እንዲነሱ ውሳኔው ይጠይቃል።
በሌላ የኢራን ዜና የዩናይትድ ስቴትስ መከላከያ ሚኒስትር አሽ ካርተር ከኢራን ጋር ስለተደረሰው የኒውክሌር ጉዳይ ስምምነትና ሰላማዊ መንግስት ብሎ ራሱን በሚጠራው ቡድን ላይ ስለቀጠለው ውጊያ ለመካከለኛው ምስራቅ አጋር አገሮች ለማስረዳት በጀመሩት ጉዞ ወደ እስራኤል አምርተዋል። ዛሬ የመከላከያ ሚኒስትሩ ከእስራኤል አቻቸው ሞሼ ያሎን ጋር ተገናኙ ሲሆን በሊባኖስ ድንበር አካባቢ ያለውን ሁኔታ ለመገምገም ወደ ሰሜን እስራኤል አብረውም ተጉዘዋል። ነገ ማክሰኞ ደግሞ ሚኒስትር ካርተር የኢራን ኒውክሌር ስምምነት በጥብቅ የሚቃወሙትን የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን ያነጋግራሉ ተብሎ ይጠበቃል። የሚስተር ኔታንያሁን አቋም ለማስቀየር የመሞከር ሀሳብ የለኝም ያሉት ሚኒስትሩ ስለ ክልላዊ እቅዶች እና ስለ ሁለቱ አገሮች ብቃት እንደሚወያዩ አመልክተዋል።
በመጨረሻም ከ50 ዓመታት በላይ በጠላትነት የቆዩት ዩናይትድ ስቴትስና ኩባ በዛሬዋ ዕለት ይፋ ዲፕሎማሲያዊ ግንኙነታቸውን ጀምረዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች የምትከታተሉት የአሜሪካ ድምጽ ራዲዮ በ19፣ 22ና 25 ሜትር ባንዶች የሚያስተላልፈውን የሰኞ ምሽት ዝግጅታችንን ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን እስከ 4 ሰዓት አብረን እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች ባጭሩ እናስተዋውቃችሁ።
የዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ወደ ኢትዮጵያና ኬንያ የሚያደርጉትን ጉብኝት እንደ ጥሩ አጋጣሚ እንደሚመለከተው የኢትዮጵያ መንግስት ገለጠ።
የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የፓርቲው አመራር አባላት ወታደራዊ ትግል ለማካሄድ ወደሚንቀሳቀሱባት ወደ ኤርትራ ጠቅልለው መሄዳቸውን ፓርቲው አስታወቀ።
በሽብር ወንጀል ተከሰው በእስር ላይ በሚገኙት 4ቱ የዞን 9 ጸሐፊዎች ወይም አምደኞች ዛሬ ፍርድ ቤት ቀርበው ውሳኔ ግን ሳይሰጥ በቀጠሮ ተላልፏል።
በሁለተኛው አጋማሽ ስፖርት፣ አፍሪካ ነክ ርዕሶችና ጤና ይቀርባሉ። ለሁሉም እስከ ምሽቱ 4 ሰዓት ድረስ አብራችሁ እንድታመሹ በድጋሚ እንጋብዛለን። ቀዳሚው የዕለቱ አብይ ርዕስ ነው።
የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ የፊታችን ሐምሌ 19 ለጉብኝት ኢትዮጵያ ይገባሉ። ፕሬዚዳንቱ ከኢትዮጵያና የአፍሪካ ሕብረት ባለስልጣናት ጋርም ተገናኝተው እንደሚነጋገሩ ይጠበቃል። ኢትዮጵያ ባለስልጣናት የባራክ ኦባማ ጉብኝት የሁለቱን አገሮች ግንኙነት የበለጠ ለማዳበር እድል ስለሚሰጥ ተደስተናል ይላሉ። ማርታ ቫንደር ወልፍ ከአዲስ አበባ ያጠናቀረችውን ዘገባ ትዝታ በላቸው ይዛ ቀርባለች።
ፕሬዝደንት ባራክ ኦባማ ለሁለተኛ ጊዜ በኢትዮጵያ የሚያደርጉት ጉብኝት በታሪክ ለመጀመሪያ ጊዜ የአፍሪካ ህብረት ማዕከል የሆነችውን ኢትዮጵያን የጎበኙ የዩናይትድ ስቴትስ ፕሬዝደንት በመሆናቸው ታሪካዊ ነው ተብሏል። ሁለቱም ማለትም የአፍሪካ ህብረትና የኢትዮጵያ ባለስልጣናት ጉብኝቱ ግንኙነታቸውን የበለጠ ለማዳበር ያስችላል ብለዋል። አቶ ተወልደ ሙሉጌታ የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው።
Definitely, I mean, it's very significant because, as you know, Ethiopia and America had a very amicable
relationship. በርግጥ ጉብኝታቸው በጣም ከፍተኛና ጠቃሚ ነው። እንደሚታወቀው ኢትዮጵያና አሜሪካ ለአንድ ምዕት ዓመት ያህል በመግባባት በጣም ጥሩ ግንኙነት አሳልፈዋል። ብዙ ጎብኚዎች ወደ አገራችን ይመጣሉ። ነገር ግን ለመጀመሪያ ጊዜ ስልጣን ላይ ያለ የአሜሪካ ፕሬዚደንት ኢትዮጵያን ይጎበኛል። ስለዚህ ይህ ጉብኝት በዩናይትድ ስቴትስና በኢትዮጵያ ግንኙነት አዲስ ምዕራፍ ይከፍታል።
ኢትዮጵያና ዩናይትድ ስቴትስ በጸጥታ ጉዳዮችና አሸባሪዎችን በተመለከተ መረጃዎችን በመለዋወጥ በትብብር ይሰራሉ ብለዋል አቶ ተወልደ ሙልጌታ።
በዚህ አካባቢ በዚህ በእኛ ክልል ከአሸባሪዎች ጋር ፍልሚያ እያካሄድን ነው። አሸባሪ ቡድኖች በክልላችን መስፋፋት ከጀመሩ ወዲህ የሚያደርሱትን ጥቃት ለማስቆም እንዳይስፋፉም ለማድረግ ከዩናይትድ ስቴትስና ከዓለም አቀፉ ማኅበረሰብ ጋር አብረን እንሰራለን። ባለፉት ዓመታት ከአሜሪካውያን ወዳጆቻችን ጋር ነው በጋራ እነዚህ አሸባሪዎች ጋር ስንዋጋ የቆየነውና ስለዚህ በሁለቱ አገሮቻችን መካከል ግንኙነትና ትብብሩ ይጠናከራል።
የአፍሪካ ህብረት ባለስልጣናትም ፕሬዝደንት ባራክ ኦባማ የድርጅቱን ማዕከል በሚጎበኙበት ወቅት ሰፋ ያለ ውይይት የማካሄድ ተስፋ እንዳላቸው የህብረቱ ኮሚሽን ምክትል ሊቀመንበር ኢረስተስ ሙዋንቻ ተናግረዋል። የአፍሪካ ህብረት በዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ኬሪና በህብረቱ ሊቀመንበር ዲላሚና ዙማ መካከል ከጥቂት አመታት በፊት የጀመረውን ውይይት በመቀጠሉ እድለኛ ነው ብለዋል።
The visit of President Obama would elevate it to that level.
የፕሬዚደንት ኦባማ ጉብኝት ውይይቱን ወደ ከፍተኛ ደረጃ ያደርሰዋል። ከዩናይትድ ስቴትስ ፕሬዚደንት ጋር በሰላምና በጸጥታ፣ በኢነርጂ፣ በርሻና በመሳሰሉት ቁልፍ ጉዳዮች ላይ የመወያየት ተስፋ አለን። ካሁን ቀደም በተካሄደው ውይይት ዩናይትድ ስቴትስ እነዚህ ሁሉ ርዕሶች ላይ ጠንካራ መሪነት አሳይታለች።
ፕሬዚደንት ኦባማ ወደ ኢትዮጵያ ከመምራታቸው በፊት በኬንያ የሁለት ቀናት ጉብኝት እንደሚያደርጉ ይታወቃል። ኢትዮጵያ የሚገቡት የፊታችን ሐምሌ 19 ማምሻው ላይ እንደሚሆንና ሐምሌ 20ና 21 ከኢትዮጵያና ከአፍሪካ ህብረት ባለስልጣናት ጋር የሥራ ጉብኝት እንደሚያደርጉም ይታወቃል።
ወደ መጽሔቱ ቀዳሚ ርዕስ እንሸጋገራለን። ከአርበኞች ግንባር ጋር የተዋሃደው ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋና የፓርቲው አመራር አባላት ወታደራዊ ትግል ለማካሄድ ወደሚንቀሳቀሱባት ኤርትራ ጠቅለው መሄዳቸውን የአመራር አባላቱ አስታወቁ። ቁጥራቸው ይፋ ያልተደረገ የአርበኞች ግንቦት ሰባት አመራር አባላትን ይዘው ዶክተር ብርሃኑ ነጋ ወደ ኤርትራ ያመሩት ሌሎች አማራጮችን ጨምሮ በወታደራዊ ትግልና ህዝባዊ ንቅናቄ የኢትዮጵያን ገዢ ፓርቲ ለማስወገድ መሆኑን የአመራር አባላቱ ጨምረው ይናገራሉ። የአርበኞች ግንቦት ሰባት አመራር አባል ዶክተር ታደሰ ብሩ ለአሜሪካ ድምፅ እንደገለጡት ዶክተር ብርሃኑ ነጋና ጓዶቻቸው ትግሉ ወደሚካሄድባቸው አካባቢዎች ያመራሉ ብለዋል። ባልደረባችን ሄኖክ ሰማእግዜር የአርበኞች ግንቦት ሰባት አመራር አባል የሆኑትን ዶክተር ታደሰ ብሩን ማምሻውን አነጋግረዋል።
ዶክተር ብርሃኑ በአሁኑ ሰዓት ትግሉ የሚገኝበት ቦታ ላይ ይገኛል? እዛው ያለበት ቦታ ላይ ዋነኛው ትግሉ በአጠቃላይ እንግዲህ አርበኞች ግንቦት ሰባት ሁለገብ ትግል ዘርፍ ነው የሚከተለው እና ከእነዚህ ከሁለገብ ትግሎች አንዱ በህዝባዊ አመፅ ስርዓቱን መቀየር የሚል ነው እና ይህንን የሚያደርጉበት ቦታ ላይ ያሉ ወገኖቻችን፣ ጓዶቻችን የሚገኙበት ቦታ አግኝተዋል። ፎቶግራፎች ላይ የታዩት አስመራ ከተማ ውስጥ እንደገባ ነው። ግን ከዛም ማለት ጓዶቻችን ወዳሉበት በረሃ ይሄዳል ብዬ ገምታለሁ በአሁኑ ሰዓት።
አሁን ግን የሚገኙት አስመራ በሚገኘው የአርበኞች ግንቦት ሰባት ጽህፈት ቤት አቀባበል ሲደረግላቸው የሚያሳዩ ፎቶግራፎችንም ሲጠቅሱ ነበረ። ከዛ በማስከተል ወዴት ነው የሚያመሩት ዶክተር ብርሃኑም ሆኑ የሌሎች የግንቦት ሰባት አመራሮች?
ታጋዮቻችን ወደሚገኙበት ቦታ ያመራሉ። ታጋዮቻችን የሚገኙበት ቦታዎች ኤርትራ ውስጥም ድንበር አካባቢ ያሉ፣ ኢትዮጵያም ውስጥ የገቡ አሉ እና ዝርዝር የት ቦታ ላይ እዚህ ቦታ ላይ ይገኛሉ ብዬ መናገር አልችልም ስለማላውቀው። ነገር ግን ራሳቸው ያው ትግሉ የሚጠይቅበት ቦታ ላይ፣ ጓዶቻችን ያሉበት ቦታ ላይ ለመታገል ነው የገቡት፣ ለመሞት ነው የገቡት። ያ ትግሉ የሚጠይቀው ቦታ ውስጥ ይገኛሉ። እዛ ነው የሄዱት፣ እዛ ነው የምናገኛቸው ብዬ ገምታለሁ።
እንግዲህ ዶክተር ብርሃኑ ነጋ ብቻቸውን አይደሉም የሄዱት፣ ሌሎች አመራር አባላትም የአርበኞች ግንቦት ሰባት አመራር አባላት እንደሄዱ ተገልጿል። ምን ያህል ናቸው ወደ አስመራ የሄዱት?
ቁጥራቸው ለጊዜው ለመናገር ይቸገራለሁ። አንደኛ በተለያየ ጊዜ ነው የሄዱት፣ ሁለተኛ ነገር ደግሞ ብዙ ጊዜ አመራር አባሎቻችን አንገልጽም፣ ያለንበትም ሁኔታ የሚታወቅ ነው። አንተም በደንብ ትረዳ እንላለን ብዬ ገምጻለሁ። አድማጮቻችንም ይረዱታል ብዬ አምናለሁ እና ይሄን ያህል ብዬ አልገልጽልህም። ግን አንድ ልገልጸው የምችለው ነገር ከፍተኛ አመራሩ ይሄ ማዕከላዊ ኮሚቴ የሚባለው ዋነኛው አመራር ያለው ሙሉውን በተሟላ ሁኔታ ያለው እዛ ሆኗል። አሁን በአሁኑ ሰዓት የንቅናቄው ከፍተኛ አመራር እዛ እንዲገኝ ተደርጓል። ጥቂት በማስተባበር ስራ ላይ የሚሰሩ በሌላ ቦታ ከሚዞሩት በስተቀረብ ተጠቃለው ገብቷል።
ለምን ያህል ጊዜ ነው የሚቆዩት? ወደ ዩናይትድ ስቴትስ የሚመለሱበት ነው ወይስ ጠቅለው ነው ያመሩት ወደ ትግሉ ቦታ?
ወደ ትግሉ ቦታ ነው ያመሩት። ትግሉ እስኪያበቃ ድረስ እዛው ይቆያሉ። ትግሉን በድል ከመጠናቀቅ ድረስ እዛው ይቆያሉ። በሙሉ ነው የሄዱት፣ ለመታገል ነው የሄዱት።
ዶክተር ብርሃኑ ነጋ እንግዲህ እንደሚታወቀው በፔንስልቬኒያ ግዛት በሚገኘው በክኒል ዩኒቨርሲቲ ውስጥ በምጣኔ ሀብት ፕሮፌሰርነት ሲሰሩ የቆዩ ናቸው። ስራቸውን ለቀው ነው የአርበኞች ግንቦት ሰባትን ትግል ለማስተባበር ወደ ኤርትራ፣ እንደዚሁም ወደ ሌሎች አካባቢዎች ትግሉ ይካሄዳል ወደ ተባለበት አመሩ የሚሉ ዘገባዎች ሲገለጹ የነበረው። ስለዚህ ምን የሚያውቁት ነገር አለ? ስራቸውን ለቀው ነው ያመሩት ወደዛ ዶክተር ብርሃኑ ነጋ?
አዎ፣ እንግዲህ የአስተዳደራዊ ጉዳዮች እንዴት እንድጠቅም ነገር ግን ስራውን ለቀው ድሮም እኮ ስራውን ሲሰራ ዋነኛው ስራ ትግል ይሄኛው በሌላ የሚሰራው ስራ ነበር። ነገር ግን አንዱ ነገር አሁን ሙሉ ጊዜውን ለዛ ለመስጠት ነው። ስለዚህ እዚህ ያለውን ስራውን እዛ ሆኖ የሚሰራበት ምንም ነገር የለም። ያው ስለዚህ ስራውን ለቆ ነው የሄደው። እንዴት ለቀቀ፣ በምን አይነት ሁኔታ ነው፣ የአድሚኒስትሬቲቭ ኢሹዎችን አላቃቸውም። ነገር ግን ለቆ ነው የሄደው። በዚህ አጋጣሚ ግን እንግዲህ እሱ በጣም ትልቅ ምሁራ ኢትዮጵያ ውስጥ በነበረበት ጊዜ አውቀዋለሁ። እኔም ራሱ በዛ ሙያ ውስጥ ያለሁ ስለሆነ ብዙ አውቀዋለሁ። የዶክተር ብርሃኑ አስተዋጽኦ በመምህርነት ኢትዮጵያ ውስጥም በኢትዮጵያ ኢኮኖሚክስ ባለሙያዎች ማህበርም ውስጥ በተመራማሪነትም የሚሰራበት ነገር ነው። ግን እንግዲህ ይሄንን የመሰለ ስራውን ነው ጥሎ የሄደው። ምክንያቱም ከትግሉ ከሀገር ከነጻነት ከእኩልነት ከፍትህ የሚበልጥ ነገር የለም በሚል ነው ጥሎ የሄደው። ይሄ ትልቅ አርአያነት ያለው ሌሎቻችን ልንከተለው የሚገባ ነገር ነው ብዬ አምናለሁ።
እንግዲህ አርበኞች ግንቦት ሰባት ወታደራዊ ዘመቻ ለማካሄድ እንዳሰበ ነው ሲገልጹ የነበረው። በምን አይነት መልኩ ነው ዘመቻውን የምታከናውኑት? በእርግጥ ይገባኛል ወታደራዊ ሚስጥራችሁ ሊሆን ይችላል፣ ግን ወታደራዊ ስልጠናና ብቃት ገንብታችኋል? በዚህ ረገድ
አንተም በትክክል እንዳልከው ወታደራዊ ጉዳዮችን ለመናገር ይቻላል። መናገር ብቻ ይቻላል ብቻ ሳይሆን ባለሙያ መሆን ያስፈልጋል። እኔ በቀጥታ የወታደራዊ ጉዳዮች ባለሙያ አይደለሁም። እነዚህ ግን ይሄንን የሚያውቁ ሰዎች አሉ። እነሱ በሚያውቁት መሰረት አሁን እንቅስቃሴ ለመውሰድ የሚያስችል ብቃት ላይ ደርሰናል፣ አቅም ላይ ደርሰናል ብለው አስባሉ። አቅም መገንባት ሁልጊዜ የሚጨመር ነገር ነው። ግን የመጀመሪያው እርምጃዎቹን የመጀመሪያ እንቅስቃሴዎችን አሳይተዋል። የኢትዮጵያ ሕዝብ ሲጠብቀው የነበረ ነገር በመሆኑ ይቀላቀለናል፣ አቅማችን ያዳብርልናል፣ በጎደለን ቦታ ይሞላበታል ብዬ ተስፋ አደርጋለሁ። ይሄ ትግል የህዝብ ትግል ነው። ይሄ ትግል የአርበኞች ግንቦት ሰባት ትግል ብቻ አይደለም፣ የሁሉም የኢትዮጵያ ሕዝብ ትግል ነው። የኢትዮጵያ ህዝብ እንደገና ይሄንን ትግል ኦውን ያደርገዋል፣ ይወስደዋል፣ ራሱ በኃላፊነት ይወስደዋል ብዬ በጣም አዎ፣ በተወሰነ መጠን እንቅስቃሴ ለማድረግ የሚያበቃ አቅም ላይ ደርሰናል። ይሄ አቅም ግን ተገንብቶ አለቀ የሚባል ነገር አይደለም። በየጊዜው እየገነባ እንሄዳለን። ይሄን ለማድረግ ደግሞ ዝግጅቶች ነን።
በስተ መጨረሻ አላማችሁ ምንድን ነው? ልታሳኩ የምታስቧቸው ግቦች ምንድን ናቸው?
ልናሳካ የምንፈልገው ግብ በጣም ጥሩ ጥያቄ ነው። አርበኞች ግንቦት ሰባት ሲመሰረት ጀምሮ ከዛ በፊትም ግንቦት ሰባትን በነበረበት ጊዜ ደጋግቦ ሲገልጸው የነበረው ነገር የመንግስትን ስርዓት የመያዝ አላማ አይደለም። መንግስት የሚያዝበት በኢትዮጵያ ውስጥ የሚያዝበት ስርዓት ለመፍጠር ነው። እስከ ዛሬ ድረስ መንግስት በጉልበት ብቻ እየመጣ የሚቀመጥበት ስርዓት ነው። መንግስት በምርጫ በህዝብ ምርጫ ተአማኒነት ባለው እና እውነተኛ በሆነ የህዝብ ምርጫ የሚመረጥበት ስርዓት ማስቀመጥ ነው። ስለዚህም ከመጀመሪያው ጀምሮ ግንቦት ሰባት በኢትዮጵያ ውስጥ ፍትህ፣ ነጻነት፣ ዲሞክራሲ፣ እኩልነት የሰፈነበትና የሀገር አንድነት የተረጋገጠባት አገር እንድትኖረን ፍትህ፣ ነጻነት፣ ዲሞክራሲ፣ እኩልነት እነዚህ የተከበሩበት የተረጋገጡበት ስርዓት እንዲኖር ማድረግ ነው እና ያን ስርዓት ለመፍጠር የሚደረግ ትግል ነው። ኢትዮጵያ ውስጥ ጉልበት የመጠቀም ፍላጎት በአርበኞች ግንቦት ሰባት ውስጥ ኖሮም አያውቅም። ነገር ግን ግድ ሆኖ የተገባበት ነገር ነው እና ከተገባበት ደግሞ ይሄ እስከ መጨረሻው ድረስ የምንቀጥለው ነገር ነው።
በጣም ነው የማመሰግነው ዶክተር ታደሰ ብሩ የአርበኞች ግንቦት ሰባት አመራር አባል ከለንደን ለሰጡኝ ማብራሪያ አመሰግናለሁ።
እጅግ በጣም አመሰግናለሁ።
በቀጣዩ ዘገባ የኢትዮጵያ አቃቤ ሕግ በሽብር ከወነጀላቸውና አሁንም ድረስ በእስር ላይ በሚገኙት አራቱ የዞን ዘጠኝ አምደኞችና ጋዜጠኞች ጉዳያቸውን የሚመለከተው ፍርድ ቤት ለዛሬ ሲጠበቅ የነበረውን ብይን ሳይሰጥ ቀርቷል። በሌላ በኩል ክሳቸው ተቋርጦ የተለቀቁት የዞን ዘጠኝ አምደኞች በበኩላቸው በኤግዚቢትነት የተያዙ ንብረቶቻቸው እንዲመለሱላቸው አመልክተዋል። ፍርድ ቤቱ የተለያዩ ትዕዛዞችን መስጠቱን ጠቅሶ የአዲስ አበባው ዘጋቢያችን መለስካቸው አመሃ ተከታዩን አጠናቅሯል።
የፌዴራሉ ከፍተኛ ፍርድ ቤት 19ኛው ወንጀል ችሎት የእነ ሶሊያና ሽመልስን መዝገብ ለዛሬ ቀጠረው አቃቢ ሕግ የክስ ጭብጡን ያስረዱልኛል ብሎ ያቀረባቸውን የሰው ምስክሮች ቃል፣ የሰነድ ማስረጃዎችንና የድምፅ ከምስል ማስረጃዎች መርምሮ ብይን ለመስጠት ነበረ። ጉዳያቸውን ከአንድ ዓመት በላይ በማረሚያ ቤት ሆነው ሲከታተሉ የቆዩትና ከ11 ቀናት በፊት ክሳቸው በፍትህ ሚኒስቴር እንዲቋረጥ የተደረገላቸው ጦማሪያና ጋዜጠኞች ማህሌት ፋንታውን፣ ዘላለም ክብረት፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወልደየስ እንዲሁም ዛሬም ከማረሚያ ቤት የመጡት በፈቃዱ ኃይሉ፣ ናትናኤል ፈለቀ፣ አጥናፉ ብርሃንና አቤል ዋበላ ብይኑን ለመስማት ቀርበው ነበረ። ይሁንና በቀደሙት ችሎቶች ከተሰሙት የአቃቢ ሕግ ምስክሮች ቃል የተወሰኑት ከመዝገቡ ጋር ስላልተያያዘ ብይን ለመስጠት እንዳልቻለ ፍርድ ቤቱ ገልጿል። አክሎም ፍርድ ቤቱ ከዚህ በቀደም ችሎት የምስክሮቹ ቃል ከመዝገቡ ጋር እንዲያያዝ ትዕዛዝ ሰጥቶ ሳለ ይህ አለመደረጉ የሥራ ግድፈት መሆኑን ገልጾ ለሐምሌ 22 ቀን የምስክሮቹ ቃል ከመዝገቡ ጋር ተያይዞ እንዲቀርብለትና ትዕዛዙ ቀደም ሲል ለምን ተፈጻሚ እንዳልተደረገ ማብራሪያ እንዲሰጥ የፍርድ ቤቱን አስተዳደር አዟል። ክሱ ያልተቋረጠላቸው ጦማሪያን ሲጠብቁት የነበረ ብይን እንደሆነና ያ ሳይሆን ሲቀር የተሰማቸው ቅሬታ በእነሱም በቅርብ ወዳጆቻቸውና ዘመዶቻቸው ፊትም ይነበብ ነበረ። ፍትህ ሚኒስቴር የአምስቱን ጦማሪያና ጋዜጠኞች ክስ ሲያቋርጥ ምን አይነት የሕግ መሠረት እንዳለው ከተከሳሽ ጠበቆች ለአንዱ ለአቶ አምሃ መኮንን ጥያቄ አቅርቤላቸው ነበረ። አቶ አምሃ ፍትህ ሚኒስቴር ይህን በማድረጉ የተጣሰ ሕግ የለም ይላሉ። ይሁንና በምን ምክንያት እርምጃውን እንደወሰደ በግልጽ ማሳወቅ እንዳለበት ያምናሉ።
ከሚገመት በስተቀር ፍትህ መስሪያ ቤቱ ራሱ ክሱን ያነሳሁት በዚህና በዚህ ምክንያት ነው ብሎ እስካሁን ድረስ በይፋ የሰጠው መግለጫ የለም። በዚህም ምክንያት ታሳሪዎቹም አሁን የተፈቱትም እኛም ባለሙያዎቹ እና አጠቃላይ ህብረተሰቡም የተለያየ ግምት እየሰጠ ነው። ግን ያው ከግምት ያለፈ አይደለም። ምናልባት በምን ምክንያት ነው መስሪያ ቤቱ ይህን ክስ ያነሳው የሚለውን ጥያቄ ራሱ መስሪያ ቤቱ ነው መመለስ የሚችለው፣ መመለስም አለበት ብዬ ነው የማስበው። ምክንያቱም እንደሚታወቀው ይሄ ክስ በይፋ የተመሰረተ ክስ ነው። ክርክሩም በይፋ ሲካሄድ የነበረ ነው። ስለዚህ እንዲህ አይነት እርምጃም ሲወሰድ በይፋ መወሰድ አለበት ብዬ ነው የማስበው።
በአሁኑ ጊዜ ክሱ የተቋረጠላቸው አምስቱ የቀድሞ ተከሳሾች ማህሌት ፋንታውን፣ ዘላለም ክብረት፣ አስማማው ኃይለ ጊዮርጊስ፣ ኤዶም ካሳይና ተስፋለም ወልደየስ በኤግዚቢትነት የተያዘባቸው ኮምፒውተሮች፣ የእጅ ስልኮችና የመሳሰሉ ንብረቶቻቸው እንዲመለሱላቸው ለፍርድ ቤቱ ማመልከቻ አስገብተዋል። ፍርድ ቤቱም ባቀረቧቸው ማመልከቻዎች ትዕዛዝ እንደሚሰጥ ገልጾ በጽህፈት ቤት በኩል እንዲከታተሉ አዟል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የተከበራችሁ አድማጮች የምትከታተሉት ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን የአማርኛ ፕሮግራም ነው። በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በሳተላይት በናይል ሳት ላይ ታገኙናላችሁ። አሁን ከእናንተው ያገኘናቸውን አስተያየቶች እናሰማችሁ።
ቪኦኤ እንደምን አላችሁ? ደህና ነው እና እኔ ያስተላልፈው ከዚህ ከዩናይትድ ስቴትስ አንደኛ ፕሬዚደንት ኦባማ የአሜሪካን ፕሬዚደንት ኬንያ ናቸው። እኔ የምደውለው ከዚህ ከዩናይትድ ስቴትስ እና ዋናው ነገር ፕሬዚደንት ኦባማ እዚህ የራሱ አሜሪካን ውስጥ ጥቁርና ነጭ ከፍተኛ ዘረኝነት አለ። እሱን እንኳን እሱ ጥቁር ነውና ቻንስ አላገኘም እሱን እንኳን ለማስተካከል። ኢትዮጵያን ችግር ወይንም የኬንያን ችግር እና የአፍሪካን ችግር አጠቃላይ ለማስተካከል በጣም ከባድ ነው። እሱ እዛ መሄድ ምንም ለውጥ አያመጣም። ግን አንድ ቀን የራሱን መወሰን የሚችለው የአፍሪካ ሕዝብ ብቻ ነው። ይህንን ወይ አፍሪካ ወይ ኢትዮጵያ ጠቅላይ ሚኒስትር ወይም የኬንያ ወይም የታንዛኒያ ማንኛውም ሳይሆን የራሱ ህዝቡን ነው መወሰን የሚችለው፣ የራሱን እርምጃ መውሰድ የሚችለው እንጂ ማንም ሄደ ተሰበሰበ ስንተናገረ ይሄ ምርጫው የህዝቡ ነው።
ዎች እንደምን አላችሁ? ደህና ናችሁ ወይ? ዛሬ የእሁድ ዕለት ዝግጅታቸው ጥሩ ነው። አቶ አዲሱና አቶ አሉላ የቀረቡት አንዳንድ ነገሮችን ግን አስተያየት ለመስጠት ያስፈልጋል። ንጉስ አቶ ንጉስ ያክሊሉ በየጊዜው የሚያቀርባቸው ዝግጅቶች እጅግ ማራኪዎች ናቸው። በተለይ ደግሞ የቋንቋ አጠቃቀሙና አዘጋገቡ በጣም የሚያምር ነው። በርካታ ልምድ ያለው ሰው በመሆኑ ግን ብዙ ጊዜ በዚህ በሸዋ ዙሪያ ነው የሚያጠነጥኑት። እንደገና ትልል አሁን አጼ ኃይለ ሥላሴ በዚህ ሬዲዮ መነሳት የእሳቸው ከዚህ ሬዲዮ ጣቢያ በላይ ነው ታሪካቸው። በጣም ትልቅ ታሪክ ነው እና ሌላ ያልታወቁ ነገሮች ቢነሱ መልካም ነው። ብዙም እሳቸው የሰሩ ስራ እጅግ በጣም ብዙ ስለሆነ ይሄ ሚዲያው ብዙም የሚያስፈልግ አልመስለኝም። ሌላው ደግሞ ስፖርት ላይ በጣም ሙጨጭ ብላችሁበት ነበር። በተለይ አቶ አዲሱ በጣም ትንሽ መዝናኛ መሆኑ ቀረና ወደ መተረክ አይነት መንገድ ይመስል ነበር። የድንገባ ባህር ይመስለው ነበር እና በዚህ አይነት ነገሮች ትንሽ ለቀጥ ብሉና ወደ መዝናኛው ቢያዘወትሩ ጥሩ ነው። በተረፈ ሁሉም ነገር በጣም ቆንጆ ነው። የዳሪዮስ ሞዲ አቀራረብ ደግሞ በአዲስ አቀራረብ ስላቀረባች ደስ ይላል። በርቱ፣ ተበራቱ እንላለን። አድማጮቻችንን ዘሩባቤር ሊባቤ ከኒውዮርክ ባቀ
አስተያየቶቻችሁን ያደረሳችሁን እናመሰግናለን። ሌሎቻችሁም አስተያየት ካላችሁ በተዘዋዋሪው የስልክ መስመራችን በመደወል መልእክቶቻችሁን አኑሩልን። ሁልጊዜም አስተያየቶቻችሁን እንቀበላለን። በተጨበጠ በቀረቡ ፕሮግራሞች ላይ ቢሆን ታዲያ እንመርጣለን። የስልክ ቁጥሩ 202-205-9942 ነው። የአሜሪካ ድምፅ ራዲዮ ጣቢያ መሆኑን ስትሰሙ 14 ቁጥር መጫን ብቻ ነው። አድማጮች፣ አሁን የሰዓቱን የዓለም ወሬዎች ባጫጭሩ።
የኢትዮጵያ የጦር ሰራዊት ከሶማሊያ ጦር ጋር በመሆን በአልሸባብ ላይ አዲስ ዘመቻ መክፈቱ ተገልጿል። ኢትዮጵያ በዚህ ዘመቻ በአፍሪካ ሕብረት የሶማሊያ ተልእኮ ከአሚሶም ጋር ካለው ጦሯ ጎን ለጎን ተጨማሪ ኃይል ማሰማራቷም ተመልክቷል። ከ50 ዓመታት ለሚበልጥ ጊዜ በጠላትነት የቆዩት ዩናይትድ ስቴትስ እና ኪዩባ በዋሽንግተን ሰዓት ከትናንት እሁድ እኩለ ሌሊት ጀምሮ ሙሉ ዲፕሎማሲያዊ ግንኙነት ቀጥለዋል። ከዚያም ከጥቂት ሰዓታት በኋላ ረጭ ባለው ሌሊት በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የኪዩባ ባንዲራ ከሌሎቹ ከአሜሪካ ጋር የዲፕሎማሲ ግንኙነት ካላቸው ሀገሮች ጎን ተውለብልቧል። ከፕሬዚደንት ጆን ኤፍ ኬኔዲ አስተዳደር ማለትም ከ54 ዓመታት በፊት ተቋርጦ የቆየው የዲፕሎማሲያዊ ግንኙነት በይፋ የተቀጠለበት ታሪካዊ ዕለት መሆኑ ነው። ምስራቅ አፍሪካዊቱ ሀገር ቡሩንዲ ለሳምንታት ከዘለቁትና የሰው ሕይወት ከጠፋባቸው ብጥብጦች በኋላ ለግጭቶቹ መንስኤ የሆነው አወዛጋቢ ምርጫ በነገ ዕለት ማክሰኞ እንደሚካሄድ ታውቋል።
የኢንተርኔት አገልግሎት እድሉ ላላችሁና ለሚቀናችሁ አድማጮቻችን አድራሻችንን ላስታውስ። የኢሜል አድራሻችን horn@voanews.com ነው። በፌስቡክና ትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛው ቋንቋ ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ተከታዩ ሳምንታዊ ቅንብር ስፖርት ነው። አዘጋጅና አቅራቢ ሰለሞን ክፍሌ።
ገንዘቤ ዲባባ በ1500 አዲስ የዓለም ክብረ ወሰን አስመዘገበች። የርቀቱን ሬኮርድ በማሻሻል የመጀመሪያዋ ኢትዮጵያዊት ሆናለች። እንደምን አመሻችሁልኛል የተከበራችሁ አድማጮቼ። የፊፋውን የሙስና ቅሌት በተመለከተ ፍቅሩ ኪዳኔ የያዙትን ጨምሮ ሌሎች ዜናዎችም አሉን። አብራችሁን ቆዩ። አትሌት ገንዘቤ ዲባባ በ1500 የዓለምን ሬኮርድ በመስበር ብዙዎች አይቻልም ያሉትን እንደሚቻል አረጋግጣለች። ቻይናዊቷ ኩ ሹንጃ እንደ አውሮፓውያን ዘመን አቆጣጠር በ1993 ዓ.ም ማለትም ከ22 ዓመታት በፊት ነበር በ1500 3:50.46 በመግባት በብሔራዊ ውድድሮች ላይ አዲስ ሬኮርድ ያስመዘገበችው። የገንዘቤ 3:50.07 ሆኗል። የአውሮፓ ሻምፒዮኗ ሲፋን ሐሰን ሁለተኛ ሆናለች። በዘንድሮው የዳያመንድ ሊግ በ1500 ስድስት ሴቶች ናቸው ከ4 በታች የገቡት። ሮበሪ የሰሜን አሜሪካውን ሬኮርድ በመስበር ሦስተኛ፣ በ2011 የዓለም ሻምፒዮኗ ጄኒ ሲምፕሰን አራተኛ ሆናለች። እንግሊዛዊቷ ሎራ ሙይር እና የሆላንዷ ሞሪን ኮስተር አምስተኛና ስድስተኛ ወጥተዋል። እንዳልኩት ሁሉም ከ4 በታች ነው የገቡት። አሯሯጮቹ በጣም ጥሩ ሥራ ሠርተዋል። በ1500 ክብረ ወሰኑን ስሰብር የመጀመሪያዋ ኢትዮጵያዊ በመሆኔ ደግሞ ተደስቻለሁ። ግሩም ነው ብላለች ገንዘቤ። እህቴ ጥሩነሽ፣ በአጠቃላይም የኢትዮጵያ ሕዝብ በውጤቴ እንደሚደሰት አምናለሁ። ከቤጂንጉ የዓለም ሻምፒዮና በኋላ ደግሞ በ5000 አዲስ ክብረ ወሰን አመጣለሁ ስትልም ቃል ገብታለች ገንዘቤ ዲባባ። በዚህ ርቀት የወንዶቹን ያሸነፈው አስቤል ኪፕሮፕ ከኬንያ ነው። የኦሎምፒክ ሻምፒዮኑ ቶፊክ ማክሉፊ ሁለተኛ፣ የሞሮኮው አብዱላቲፍ ኢንጉየር ሦስተኛ። ይህን በዚሁ ላብቃ። አንድ የዩናይትድ ስቴትስ ሴኔት ንዑስ ኮሚቴ በፊፋ ውስጥ በፈነዳው የሙስና ቦምብ ስለቆሰሉት የእግር ኳስ ጨዋታ ኃላፊዎች ጉዳይ ለመረዳት ባለፈው ረቡዕ ጥረት አድርጎ ነበር ይላሉ የዓለም አቀፉ ስፖርት ተቋማት ልዩ አማካሪ ፍቅሩ ኪዳኔ። ምስክሮች ቃል በሰጡበት በሴኔት ንዑስ ኮሚቴ ስብሰባ ላይ ተገኝተው ነበር አቶ ፍቅሩ ተከታዩን አጋርተውናል።
ይህ የዴሞክራሲ ትምህርት ቤት ወደ ሆነው ወደ ዩናይትድ ስቴትስ ሴኔት ስገባም ክርክርም ሳዳምጥ የመጀመሪያ ጊዜ ነው። በጣም ያስገረመኝ ግን የፖሊስ ሴኩሪቲ ምርመራን ያለፈ ሁሉ መታወቂያውን ስንኳን ሳያሳይ ወደ አዳራሹ አምርቶ ገብቶ አዳምጦ መውጣት መቻሉ ነው። ወደ አሜሪካን ድምፅ ራዲዮ ጣቢያ ለመግባት ያለውን ጣጣ ሳስታውስ የሴኔቱ ያስገርማል። በሴኔቱ ንዑስ ኮሚቴ ላይ እንዲናገሩ ተጋብዘው የነበሩት የፊፋ ፕሬዚዳንት ሴፕ ብላተር ጠላት አንድሩ ጄኒንግስ የተባለ ስለ ፊፋ ሁለት መጽሐፍ ያረቀቀ የእንግሊዝ ጋዜጠኛ፣ የዩናይትድ ስቴትስ ሶከር ፌዴሬሽን ዋና ጸሐፊ ዳን ፍላይን፣ የአምኒስቲ ኢንተርናሽናል ተጠሪ ሶንጂቭ ቤሪ እና የፌርፋክስ ኩባንያ ፕሬዚዳንት የኢንተርናሽናል ትራንስፓረንሲ አባል ሚሼል ሄርሽማን ነበሩ። በውይይቱ ላይ የተካፈሉት አምስት ሴናተሮች የፊፋን ጉዳይ በጥንቃቄ ያጠኑ ነበሩ። ከሁሉ ነገር የገረማቸው ይህ ሁሉ ሙስና ወንጀል ሲካሄድ የዩናይትድ ስቴትስ ሶከር ፌዴሬሽን ባለስልጣኖች የት ነበሩ? አያውቁም ነበር ወይ? ለምን ዝም አሉ? በማለት ዋና ጸሐፊውን ማፋጠጣቸው አልቀረም። ሁለት ሰዓት የፈጀው የሴኔት ክርክር ምንም አይነት ለውጥ ለማምጣት የማይችል ቢሆንም በአሜሪካን ሀገር ተሰሚነት ስላለው በስፖርት ዓለም ውስጥ በስፖንሰርነት የታወቁት ኩባንያዎች እነ ኮካ ኮላ፣ ቪዛ፣ ማክዶናልድ፣ የቴሌቪዥን ጣቢያዎች በሚዋዋሉት ኮንትራት ላይ ጥንቃቄ እንዲያደርጉና የፊፋ አመራር ሕግ አክባሪ መሆኑን እንዲያረጋግጡ መክረዋል። የእንግሊዙ ጋዜጠኛ እንኳን እንዲህ አይነት መድረክ አግኝቶ ይቅርና በባዶ ሜዳ የሚፎክረው ለሴፕ ብላተር የተመኘለት ከእስር ቤት በቀር ዚምባብዌ ግዞት እንዲሄድ ነው። እንግሊዞች ከሮቤርት ሙጋቢ ጋር ያላቸውን ፍቅር መጠቆሚያ ይመስላል። ከአሜሪካ ውጭ ያለውን ዓለም የሚገርመው ግን ሴኔቱ ምን አግብቶት ነው ስለ ፊፋ የሚወያየው? አሜሪካኖች እንዴት ኃይለኛ ቢሆኑ ነው የፈለጉበት አገር ስልክ ደውለው ሰው የሚያስዙትና የሚያሳስሩት የሚሉ ጥያቄዎች ናቸው። በስዊስ ሀገር ታስሮ የነበረው የሰሜንና የመካከለኛው አሜሪካ ፉትቦል ኮንፌዴሬሽን ፕሬዚደንት ጄፍሪ ዌብ ከዙሪክ ወደ ኒውዮርክ ከተዛወረ በኋላ ፍርድ ቤት ቀርቦ $10 ሚሊዮን ዋስትና ተፈቷል። $10 ሚሊዮን ከወዴት መጣ የሚል ጥያቄ እሙሃይ ጠጅ ቤት ተነስቷል። ሌሎቹ እዚያው ስዊስ እስር ቤት ይገኛሉ። ጉዳያቸውንም የስዊስ ፍርድ ቤት የሚመለከተው ይመስላል። የፊፋ ስራ አስኪያጅ ኮሚቴ በዛሬው ዕለት ዙሪክ ላይ ስላጸደቃቸው ውሳኔዎችና ስለወሰዳቸው እርምጃዎች ሰፋ ያለ ሀተታ ማስከተሉ አይቀርም። የስፖርት ዓለም በጤነኛ ወጣቶች የተገነባ መሆኑን ለማረጋገጥ በቶሮንቶ ካናዳ የሚካሄደው የአሜሪካ ሀገሮች ጨዋታ፣ በፖርት ሞርስ ቤይ ፓፑዋ ኒውጊኒ የተፈጸመው የፓሲፊክ ሀገሮች ጨዋታ፣ በመጪው መስከረም ወር በኮንጎ ብራዛቪል የሚካሄደው የአፍሪካ ጨዋታ ምስክሮች ናቸው።
አቶ ፍቅሩ ኪዳኔን አመሰግናለሁ። ለቀሪዎቹ የስፖርት ዜናዎች ገዛኝ ጽዮን መስቀል ከአዲስ አበባ።
አመሰግናለሁ ሰለሞን። በአሁኑ ወቅት በተለያዩ አህጉራት በርካታ የወዳጅነትና የአቋም ማጠናከሪያ ጨዋታዎች እየተካሄዱ ነው። በበርክሌ ኤሽያ ዋንጫ 3 የእንግሊዝ ፕሪምየር ሊግና የሲንጋፖር ምርጥን ጨምሮ 4 ቡድኖች ማለትም ባደረጉት የዋንጫ ፉክክር ከትናንት በስቲያ በአርሴናል አሸናፊነት ተጠናቋል። አርሴናል የዘንድሮውን የባርክሌ ኤሽያ ዋንጫ ማንሳት የቻለው የፍጻሜ ተጋጣሚውን ኤቨርተንን 3-1 በመርታቱ ነው። በሌላው አህጉራዊ እግር ኳስ ሻምፒዮና የመካከለኛውና ሰሜን አሜሪካ እንዲሁም የካሪቢያን ሀገሮች የተሳተፉበት የኮንካፍ ወርቃማ ዋንጫ ማለት ነው ኮንካፍ ጎልደን ካፕ የሚባለውን ሊጠናቀቅ ተቃርቧል። ሩብ ፍጻሜው የተገናኙት ዩኤስ አሜሪካና ኩባ የዩኤስ አሜሪካ ቡድን ብዙም ሳይጨነቅ ነው በቀላሉ በግማሽ ደርዘን ጎል አጥምቆ 6-0 የሸኘው። በሌላ ምድብ ሜክሲኮ ኮስታሪካን በተጨማሪው 120 ደቂቃ 1-0 የሜክሲኮ ቡድን አሸንፏል። ትሪኒዳድና ቶቤጎ ከፓናማ መደበኛውንና ተጨማሪውን 1-1 ተለያይተው እምር ለያመት የፓናማ ቡድን 6-5 አሸንፏል። ከነጎዳ በሚጠበቀው ግማሽ ፍጻሜ ፓናማ ከሜክሲኮ፣ ዩኤስ አሜሪካ ከጃማይካ ይገናኛሉ። አሸናፊዎች ለፍጻሜ ተሸናፊዎች ደግሞ ለደረጃ የፊታችን እሁድ ተካሂዶ የኮንካፍ ዋንጫ ፍጻሜ ይሆናል ማለት ነው። ይኸው ነው እንግዲህ በእኔ በኩል ያለው። ሰለሞን
ገዛኸኝ ጽዮን መስቀልን አመሰግናለሁ። በዚሁ ልሰናበት። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰለሞን ክፍሌ ነኝ። ሰላም፣ ደህና ቆዩ።
ሰለሞን ክፍሌን ለትኩስ ትኩስ የስፖርት ዜናዎቹ እናመሰግናለን። አድማጮች የምትከታተሉት የአሜሪካ ድምፅ ራዲዮ ጣቢያ ነው። 19፣ 22 እና 25 ሜትር ባንድ ላይ እንዲሁም በናይል ሳት ታገኙናላችሁ። አሁን ተከታዩ የሳምንታዊ ቅንብር አፍሪቃ ነክ ርዕሶች።
ፕሬዚደንት ባራክ ኦባማ በዩናይትድ ስቴትስ ፕሬዚደንትነት አፍሪካን ለአራተኛ ጊዜ ለመጎብኘት ተዘጋጅተዋል። በአባታቸው የትውልድ ሀገር በኬንያ በመዲናዋ ናይሮቢ በዓለም አቀፍ የንግድ ስራ ጉባኤ ላይ ይሳተፋሉ። ኢትዮጵያን በሚጎበኙበት ጊዜ ደግሞ ከአፍሪካ መሪዎች ጋር ተገናኝተው ይነጋገራሉ። የጸረ ሽብር ትግል በአጀንዳቸው አብይ ስፍራ እንደሚይዝ ታውቋል። በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ረዳት ሚኒስትር የሆኑት ሊንዳ ቶማስ ግሪንፊልድ ከፕሬዝደንቱ ጋር አብረዋቸው ይጓዛሉ። አዳነች ሳዬ ለዛሬ አፍሪካ ነክ ርዕሶች ይዘዋለች።
I stand before you as the President of the United States and a proud American. I also stand before you as the son
በዩናይትድ ስቴትስ ፕሬዚደንትነቴና በአሜሪካዊነቴ በመኩራት ፊታችሁ ቆሜያለሁ። እንደ አፍሪካዊ ልጅ ሆኜም ነው ፊታችሁ የቆምኩት።
ፕሬዚደንት ኦባማ ወደ አፍሪካ የሚጓዙት ባለፈው ዓመት በተካሄደው ዩናይትድ ስቴትስና የአፍሪካ መሪዎች ጉባኤ ላይ የታየውን መሻሻል ለማጠናከር ነው። ወደ ኢትዮጵያ መዲና አዲስ አበባ ከመምራታቸው በፊት በኬንያ መዲና ናይሮቢ በመጪው ቅዳሜና እሁድ በዓለም አቀፍ የንግድ ሥራ ጉባኤ ላይ ይሳተፋሉ። የአሜሪካ ድምፅ ሬዲዮ ጋዜጠኛ ሻካ ሳሊ ፕሬዚዳንቱ አዲስ አበባ መሄድ የለባቸውም ብለው የሚያስቡ ሰዎች አሉ፣ ለምን ይመስሎታል የሚል ጥያቄ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ጉዳይ ረዳት ሚኒስትር ሊንዳ ቶማስ ግሪንፊልድ አቅርበዋል።
It's an important stop that will convey to the government and people of Ethiopia our commitment.
ለኛ ጠቃሚ ጉብኝት ነው። የኢትዮጵያ ሕዝብና መንግስት በአሸባሪነት ላይ የሚያካሂዱትን ትግል በመደገፍ ረገድ ያለንን ቁርጠኝነት ያሳያል። ሰብአዊ መብትንና የፕሬስ ነጻነትን በሚመለከት ለኢትዮጵያ መንግስት መልእክቶች ለማስተላለፍም ለፕሬዝዳንቱ በር ይከፍታል። ከሰብአዊ መብት አንጻር ኢትዮጵያ ትክክለኛውን ቦታ እንድትይዝ ይህ መንግስት ጥረት ማድረጉን ይቀጥላል።
ፕሬዝደንት ኦባማ ከኢትዮጵያ መሪዎች ጋር ተገናኝተው ይነጋገራሉ። የአፍሪካ ህብረት ዋና ጽህፈት ቤትን ይጎበኛሉ። ለአመራሩም ንግግር ያደርጋሉ። የዩናይትድ ስቴትስ ፕሬዝደንት አፍሪካን የሚጎበኙት በደቡብ ሱዳን ፕሬዝደንት ሳልቫ ኪርና በተቃዋሚያቸው መሪ ሪያክ ማቻር ኃይሎች መካከል አስከፊ የእርስ በርስ ጦርነት በሚያካሄዱበት ወቅት ነው።
And the solution is peace. And neither one of them have been willing to set aside their own goals to move.
መፍትሄው ሰላም ነው። ሆኖም ሁለቱም ወገኖች ወደ ሰላም አቅጣጫ ለማምራት ሲሉ የግል ጉዳያቸውን ወደ ጎን የመተው ፍላጎት አላሳዩም።
ሻካ ሳሊ ስለ ብሩንዲ ጉዳይም ለሊንዳ ቶማስ ግሪንፊልድ ጥያቄ አንስቷል። የብሩንዲ ፕሬዝዳንት ፒየር እንኩሩንዚዛ ለሶስተኛ ጊዜ በፕሬዝዳንትነት መወዳደርን አስመልክቶ የዩናይትድ ስቴትስን አቋም አብራርተዋል።
Consistently we have stated that we do not support any government that changes its constitution.
በማንኛውም ሀገር ቢሆን ለፕሬዝዳንቱ ጥቅም ሲባል የፕሬዝዳንቱን የሥራ ጊዜ ለማራዘም የሀገሪቱን ሕገ መንግሥት እንዲለውጥ እንደማንደግፍ ምን ጊዜም ቢሆን ግልጽ ስናደርግ ቆይተናል።
ፕሬዝዳንት ኦባማ በጉብኝታቸው ወቅት አሜሪካ እያደገች ላለችው አፍሪካ ያላትን ድጋፍ በድጋሚ የማረጋገጥ ቅድ አላቸው። ከአፍሪካ አቻዎቻቸው ጋርም ስለ መልካም አስተዳደር ጉዳይ ማንሳቱን ይቀጥላሉ።
To the new Africa, the Africa that is rising and so full of promise, and to our shared task,
ለአዲሲቱ አፍሪካ እየመጠቀች ላለችው አፍሪካ ጽዋና አንሳ ህዝቦቻችን ሁሉ የሚሹትንና የሚገባቸውን ብሩህ ተስፋ የተሞላች አፍሪካን ለማምጣት በጋራ ለሰላም ለብልጽግና ለፍትህ በመናደርገው ጥረት ለመቀጠልም ጽዋና አንሳ።
ፕሬዝዳንት ኦባማ አቻምና ሴኔጋልን ደቡብ አፍሪካንና ታንዛኒያን በጎበኙበት ወቅት በንግድ በመዋዕለ ንዋይ ፍሰትና በመሰረተ ልማት ዝርጋታ ረገድ የዩናይትድ ስቴትስን ትብብር ከፍ የሚያደርጉ እቅድ ሐሳቦችን አቅርበው ነበር። በኬንያና በኢትዮጵያ የሚያካሄዱት ጉብኝትም ዩናይትድ ስቴትስ የሁለቱ ሀገሮች ብቻ ሳትሆን ከሰሃራ በመለስ ላሉት የአፍሪካ ሀገሮች ሁሉ ጠንካራ አጋር መሆኗን የሚያመለክት ተመሳሳይ መልእክት የማስተላለፍ ዓላማ አለው።
Build on the progress that's been made around issues of health and education.
በጤና ጥበቃና በትምህርት መስኮች የታዩትን መሻሻሎች በማጠናከር በአልሻባብ ምክንያትና ኬንያ ላይ በተፈጸሙት አሳዛኝ ድርጊቶች ምክንያት በምስራቅ አፍሪካ ወሳኝ በሆነው ጸረ ሽብር ትግል ላይ ትኩረት መስጠትን ያካትታል።
የዩናይትድ ስቴትስ ፕሬዚደንት የአባታቸውን ሀገር የሚጎበኙት አልሻባብ በተደጋጋሚ ጥቃት በሚያካሄድበት ወቅትና የአልሻባብ አማጽያን አቻምና 67 ሰዎችን የገደሉበት ናይሮቢ ውስጥ የሚገኘው ዌስትጌት የተባለው የገበያ አዳራሽ እንደገና በተከፈተበት ወቅት ነው። የኢትዮጵያ ጉብኝታቸውን በሚመለከት ደግሞ ስራ ላይ ያለ የዩናይትድ ስቴትስ ፕሬዚደንት ኢትዮጵያን ሲጎበኝ ለመጀመሪያ ጊዜ መሆኑ ይታወቃል። የአፍሪካ ህብረት ዋና ጽፈት ቤትን የሚጎበኙበት ዋና ምክንያት የጸረ አሸባሪነት ትግል እንደሆነ ተጠቅሷል። በተለይም በአልሸባብ ላይ በሚካሄደው ትግል ዩናይትድ ስቴትስ ኢትዮጵያን ከክልሉ ዋናዋ አጋሩ አድርጋ እንደምትታይ ጄፍሪ ስሚዝ ገልጸዋል። ስሚዝ የሮበርት ኬኔዲ የሰብአዊ መብት ማዕከል ቦርድ ሊቀመንበር ናቸው።
And Ethiopia is really seen as a bulwark against that, not only in terms of regional cooperation.
Ethiopia አልሻባብን በመከላከል በኩል ጽኑ አጋር ተደርጋ ትታያለች። ከክልላዊ ትብብር አንጻር ብቻ ሳይሆን በአህጉሪቱ ዙሪያ ለአፍሪካ ህብረት የሰላም ጥበቃ ተልእኮዎች ወታደሮችን በማቅረብም ጭምር በተለይም ሱዳንና ደቡብ ሱዳን ውስጥ ላለው ቀውስ መፍትሄ ለማምጣት እየተደረገ ባለው ጥረት ባላት ሚናና በሸምጋይነት ሚናዋ ምክንያት ኢትዮጵያ ዋናዋ አጋር ተደርጋ ትታያለች።
ስሚዝ አያይዘውም ኢትዮጵያ ጨቋኝ ሀገር በመሆኗ የፕሬዝደንት ኦባማ ጉብኝት የተሳሳተ መልእክት ያስተላልፋል ብለዋል።
What many people don't know is Ethiopia is the fourth most censored country in the world. They're the second largest jail.
ብዙ ሰዎች የማያውቁት ነገር ምንድነው? ኢትዮጵያ በዓለም ከባድ ሳንሱር ከሚደረግባቸው ሀገሮች አራተኛዋ መሆኗ ነው። ጋዜጠኞችን በማሰር ከመላ አህጉሪቱ ከኤርትራ ቀጥላ ትፈረጃለች።
ኢትዮጵያ ውስጥ የሙስሊም ዲሞክራሲያዊ ተቃዋሚዎች ካሏቸው ጋር ተገናኝተው የተነጋገሩት የአትላንቲክ ካውንስል ብሮኒን ብርተንም የፕሬዝደንት ኦባማን ጉብኝት ስህተት ነው ብለውታል። በቅርቡ በአሸባሪነት ክስ ጥፋተኛ የተባሉትንም አነጋግረው ነበር።
And the fact that Ethiopia is getting a visit from President Obama in the wake of that guilty verdict and in the wake of
የጥፋተኝነት ብይን በተሰጠበት የፓርላማውን መቀመጫዎች 100% ባሸነፈበት ወቅት ኢትዮጵያ የፕሬዝዳንት ኦባማን ጉብኝት ማግኘቷ ለኢትዮጵያ መንግስት መጥፎ መልእክት ያስተላልፋል።
አንድ ከፍተኛ የኦባማ አስተዳደር ባለስልጣን ዩናይትድ ስቴትስ ሰብአዊ መብትን በሚመለከት ያላትን ስጋት በይፋም ሆነ በግል ከኢትዮጵያ መንግስት ጋር በየጊዜው እንደምትነጋገር ገልጸዋል። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈው የሰኞ ምሽት ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። አድማጮች፣ አሁን የጤና ዝግጅት ይሆናል የሚቀጥለው።
ባለፈው ዝግጅታችን የኩላሊት ሐኪሟን ዶክተር ፍጹም ገብረ እግዚአብሔርን አቅርበንላችሁ ነበር። ዶክተር ፍጹም አሁን የሚገኙት ፈረንሳይ ውስጥ ነው። በሊዮን ዩኒቨርሲቲ በመምህርነት አገልግለዋል። አሁንም በኮኖብል ዩኒቨርሲቲ በሕክምና መምህርነት በማገልገል ላይ ናቸው። 53 ጥናታዊ ጽሑፎችን ለህትመት ያበቁት ዶክተር ፍጹም 50 የሚሆኑ በከፍተኛ ጉባኤዎችና ስብሰባዎች ላይ መሠረተ ሐሳቦችን ያወጡበት የቃል ማብራሪያዎችን የሰጡ ምሁር መሆናቸውን ያስታውሳል። የጤና ቅንብር አዘጋጅና አቅራቢ ሰለሞን አባተ። ስለ ኩላሊት ህመምና ችግር እርሳቸውና ሌሎችን ባልደረቦቻቸው እያደረጉ ስላሉት ጥረት እያጫወቱ ነው ይላል። የኩላሊት ህመም የሚገባ መከላከል ካልተደረገበት ከባድ መዘዝ ይኖረው የሚችል ህክምናውም ብዙ ወጪ የሚጠይቅ እንደሆነ ዶክተር ፍጹም አሳስበዋል። ሰለሞን አባተ ነው ያወያያቸው። እንደገለጥኩት የመጨረሻውን ክፍል እነሆ ይዞ ቀርቧል።
እንደ ካንሰር፣ እንደ ስኳር አይነት ህመሞች ምንድን ነው የሚያሳድሩት ተጽዕኖ በሰው ኩላሊት ላይ? እንዴትስ ነው መከላከል የሚቻለው? እነሱ
ስኳር በሽታ ዴቨሎፕድ ካንትሪ እንደ ባደጉት ሀገሮች እና ወደ ማደግ ያሉ ሀገሮችን የመጀመሪያ ችግር ሆኗል እና እሱ ደግሞ የኩላሊት በሽታ አንደኛ ምክንያት እየሆነ ነው። ስለዚህ መጀመሪያ ይሄን ሁሉ እንዳይደርስ ለማድረግ የኩላሊት በሽታ እንግዲህ በሚደርስበት ጊዜ ሌላው ልብ ህመሙም ሌላ ኦርጋኖች በሙሉ የሚነኩበት ጊዜ ነው። ስለዚህ ከመጀመሪያውኑ እንግዲህ የስኳር በሽታ ሲይዝ ሰውን በመጠንቀቅ የስኳር በሽታ ያው የመጀመሪያ ምክንያቱ አለመነቃነቅና የምብል ችግር ነው። ብዙ ጊዜ እንግዲህ
አለመነቃነቅ ማለት እንቅስቃሴ አለማድረግ በህይወት ውስጥ ማለት ነው። እሺ። እና ምግብ ደግሞ ያለ ቁጥጥር መብላት ማለት ነው።
አዎ፣ ብዙ ቅባት ያለው ብዙ ስኳር ያለው በመብላት ነው። እና ኩላሊት በሽታው እንግዲህ የሚከሰተው ይሄ የስኳር በሽታው ብዙ አመት ከቆየ በኋላ ነው። ብዙ አመት ስኳሩ በጣም ላይ ሆኖ ስኳር በሽታ ያለው ሰው ብዙ ጊዜ የደም ብዛትም አለው። እነዚህ ሁሉ ኮምባይንድ ሆነው ኩላሊቱ ያበላሻል። ስለዚህ ይሄ ሁሉ ከመድረሱ በፊት ስኳር በሽታ አለ መጠንቀቅ አለብህ። ስኳሩ ብቻ ሳይሆን ወደፊት ኩላሊቱን ልቡን ስለሚያሳምም እንቅስቃሴ እንግዲህ ማድረግ፣ በምግብም መጠንቀቅ ኤጁኬት ማድረግ ሰው
ማስተማር ማለት ነው። የአመጋገብ ስርዓቱን እንዲያስተካክል ማድረግ ማለት ነው። በኢትዮጵያ ውስጥ ደግሞ ብዙ ጊዜ ቅባት ያለው ነገር፣ ስጋነት ያለው ነገር ጨው ይወዳል። አዎ፣ እነዚህ ጎጂ ነገሮች ናቸው፣ ገዳይ ነገሮች ናቸው ማለት ነው የሚሉት።
እሱን መቆጠብ አሁን ችግሩ በሀገራችን እንግዲህ ብዙ አመታት በኋላ ሲሄድ የማየው መኪና የሌለበት ቦታ አሁን መኪና እየመጣ ነው። ሰው ድሮ ብዙ የሚራመድ ሰው ነው፣ አሁን ከመራመድ እየቀነሰ
እንቅስቃሴው እየቀነሰ ነው።
ስለዚህ እንቅስቃሴው በመቀነሰ ቁጥር ገንዘብ ደግሞ ትንሽ በመጣ ቁጥር ምግብም ይለወጣል። ምግብ ሲለወጥ ችግሩ ሰው በጣም ቅባት ያለው ምግብ ነው የሚበላው። ስለዚህ እሱን ሁሉ አዌርነስ ማረጉ
ማሳወቁና
ማስተማሩ ሰው እንዲገባው፣ በሽታው ከደረሰ በኋላ በመድኃኒት ብቻ አይደለም ሁሉ ነገር የሚድነው፣ ራሳችን የምናረገው በአመጋገባችንና በእንቅስቃሴያችን መጠንቀቅ አለብን።
በተለይ ብዙዎቹ እንደዚህ ተላላፊ ያልሆኑ በሽታዎች ለዚህ ነው ያደገው ዓለም ችግር ነው የሚባሉትና መፍትሄው ደግሞ ያለው በራሱ በባለቤቱ እጅም ነው የሚባለው፣ በህመምተኛው እጅ ውስጥ ነው የሚባለው ማለት ነው።
አዎ። እንግዲህ ከተማረ ያደጉት ሀገሮች ፔሽንት ኤዱኬሽን የሚላቸው ፕሮግራም አላቸው።
ህሙማንን ማስተማር ማለት ነው።
አዎ። አሁንማ እንደው የፔሽንት ዩኒቨርሲቲም እየከፈቱ ነው።
ምን ምንድን ነው የሚያደርጉት? እዛ
ዩኒቨርሲቲ ውስጥ ያስተምሯቸዋል። እንደ ህክምና ተማሪ አይደለም ግን ኖሌጅ ትንሽ
እንዲያውቁት ማለት ነው። ችግራቸውን ራሳቸውን እንዲያውቁ ማለት ነው።
የራሳቸውን በሽታ ራሳቸው መቆጣጠር እንዲችሉና እንዲገባቸው የሚደረግ ነው።
ዶክተር ፍጹም፣ አንዱም ትልቅ ችግር የካንሰር ችግር ነው እና የካንሰር ገጽታስ ምን ይመስላል? ከኩላሊት ጋር የተያያዘ
ካንሰር ከኩላሊት ጋር በብዙ ምክንያት ሊገናኝ ይችላል። ወይ ካንሰሩ እንግዲህ ወደ ማህፀን አካባቢ ወደ ኩላሊት ባለበት አካባቢ የሆነ ከሆነ እንግዲህ ኩላሊቱን ወይ ተዛምቶ ወይ ከበዛ ትልቅ ካንሰር ከሆነ እንግዲህ ሽንቱ እንዳይወጣ ሊከላከለው ይችላል፣
ሊገፋው ይችላል ማለት ነው።
ሁለተኛው ምክንያት ደግሞ ለካንሰር የሚሰጡት አንዳንዶቹ መድኃኒቶች በኩላሊት ነው እንግዲህ የእንትን
ሁሉም ነገር ማጣሪያው ሁሉም ነገር የሚያልፈው ማለት ነው።
እና አንዳንዶቹ ኩላሊትን ትንሽ ሊያዳክሙ ይችላሉ። ያው ካንሰሩን ይገላሉ፣ ግን በዛውም አካባቢ ያው የታወቀ ኤፌክት ሊኖራቸው ይችላሉ፣
ተጽዕኖ፣ የጎን ጉዳት እንደዚህ ሊያስከትሉ ይችላሉ።
ስለዚህ ዋናው የሚያስፈልገው ሕክምና ከመደረጉ በፊት የታወቁ አንዳንድ ኬሞቴራፒዎች አሉ፣ ኩላሊት ላይ አደጋን የሚያደርሱ እንደሆነ የሚታወቀው ኩላሊት እንዴት እንደሚሰራ ተመርምሮ ኩላሊቱ በደንብ የማይሰራ ከሆነ ህክምናውን እንደ ኩላሊቱ አሰራር እንግዲህ መመጠን አለበት። ለአንዳንዶቹ ደግሞ ህክምናው ከመደረጉ በፊት ብዙ ውሃ ማስጠጣት ወይ አይቪ ተደርጎ
በደም ስር የሚሰጥ
መድኃኒት ወይ ፍሉድ ወይ መድኃኒቶች አሉ ኩላሊት እንዳይጠቃ።
ዶክተር ፍጹም፣ የኩላሊት ችግር ብዙውን ሰው ያስደነግጣል። ኩላሊት ታሟል ሲባል ስር ያልሰደደ የኩላሊት ህመም ሊኖር ይችላል፣ ስር የሰደደ ደግሞ የኩላሊት ህመም ሊኖር ይችላል። በየትኛው መንገድ ይሁን የኩላሊት ህመም ታክሞ የሚድን ነው?
እንግዲህ ሁለት አይነት አስፔክት አለው ኩላሊት ህመም። አኪዩት የሚሉት
አጣዳፊ
የሆነው ምክንያቱ ከተገኘ መዳን የሚችል ነው። አሁን አንዳንዴ የሽንቱ ቱቦ ተደፍኖ ሊሆን ይችላል ኩላሊቱ። እሱ አሁን ቱቦውን ከፍቶ ሊድን ይችላል።
ቱቦውን ከፍቶ ማለት በማጽዳት ማለት ነው?
በማጽዳት ወይ እንግዲህ ኩላሊቶቹ አሉ፣ ቱቦዎች አሉ እንግዲህ
ወደ ፊኛ የሚወስዱ
እነሱ በአንድ ካንሰር ምክንያት እነሱ ሊደፈኑ ይችላሉ። ስለዚህ እሱ ቱቦ ውስጥ አንድ ትንሽ ሌላ ቱቦ ተከቶ
ካቴተር እንደሚባለው ማለት ነው
እንደሱ ማድረግ ይቻላል። ከታችም እንግዲህ የፕሮስታት ለወንዶች ብዙ ጊዜ ፕሮስታት ወይ ካንሰር ወይ ቱመር ወደ ታች ያለውን ቱቦ ሊደፍነው ይችላል። እሱ ካቴተር አድርጎ እንግዲህ ሽንቱን ማውጣት ብቻ ነው። እሱ ድንገታዊ የኩላሊት በሽታ። ሌላ ጊዜያዊ የኩላሊት በሽታ ሊሰጡ የሚችሉ ሙሉ ሰውነትን የሚይዙ ሌላ በሽታዎች አሉ። እነሱ ከታከሙ በኋላ ኩላሊቱ ኖርማል ፋንክሽን ሊይዝ ይችላል። ሁለተኛው ካቴጎሪ እኛ እንግዲህ ክሮኒክ
ስር የሰደደ ማለት
ስር የሰደደ ኪድኒ ፌሊየር የሚባለው ነው። እንግዲህ ከነሱ መሀል ደግሞ ብዙ ደረጃ አለ። እንግዲህ ደሙ ተለክቶ ደም ውስጥ አንድ ክሪያቲኒን የምትባለ ከማስል ዌስት ፕሮዳክት ነው። እሱ ለኪድኒ ፋንክሽን እንዴት እንደሆነ ፎርሙላ አለ። እሱን መዝነን በሱ ፎርሙላ ስቴጅ 1 ስቴጅ 2 እስከ ስቴጅ 5 የኩላሊት በሽታ እናረጋለን። በሱ ውጤቱ እናረጋለን። እና እንግዲህ ከስቴጅ 1 እስከ ስቴጅ 5 ያለው ማለት ስቴጅ 1 ሞዴሬት ወይ ገና የሚጀምር የሆነ ነው። 5 ማለት በጣም ሲቪር የሆነ ነው። እንግዲህ 5 ላይ ሲደርስ ማለት ዳያሊሲስ ማድረግ ሊኖርበት ነው ማለት ነው። እንደዚህ 5 ደረጃዎች አሉ። ከነዚህ 5 ደረጃዎች እንግዲህ ክሮኒክ ከሆነ በኋላ አድነን ወደ ኋላ መሄድ አይቻልም። ማድረግ የሚቻለው የኩላሊቱ ፋንክሽን እንደዚህ የሆነ ቶሎ ዲክላይን የሚያደርግ ከሆነ ዲክላይን የሚያደርግበትን እንግዲህ ስሎፑን መቀነሱ ማለት ነው የኛ እንግዲህ የኩላሊት ሐኪም ስራ። እንደዚህ ለማድረግ ዋናው ምንድን ነው የኩላሊትን አሰራር ሊያበላሹ የሚችሉት ነገሮች እና ኮንትሮል ማድረግ የምንችለው ማየት ነው። እንግዲህ አንደኛ ብላድ ፕሬሸር፣ የደም ብዛት ኩላሊትን ያበላሻል። ስለዚህ የደም ብዛት መድኃኒት ጨው መጠንቀቅ እንሰጣለን። ሁለተኛ ደግሞ በሽንት ውስጥ ብዙ ፕሮቲን ካለ ፕሮቲን ያበላሻል ኩላሊትን። ስለዚህ እሱን ለመቀነስ ስጋ ነው ብዙ ጊዜ ፕሮቲን፣ ስጋ ብዙ አትብሉ ይባላል። ብዙ ፕሮቲን ያለው ምግብ ቀንሱ እንላቸዋለን። እሱ ደግሞ ማይበቃ ከሆነ አንድ ትሪትመንት አለ የምንሰጠው እሱን ለመቀነስ።
በጣም አመሰግናለሁኝ ለጊዜው በሰጡን ማብራሪያ ሁሉ
ዶክተር
ፍጹም።
አድማጮች፣ የማጠቃለያ ዜና አሰምተን ይሆናል የምንሰናበተው። የኢትዮጵያ የጦር ሰራዊት ከሶማሊያ ጦር ጋር በመሆን በአልሸባብ ላይ አዲስ ዘመቻ መክፈቱ ተነግሯል። ኢትዮጵያ በዚህ ዘመቻ በአፍሪቃ ህብረት የሶማሊያ ተልእኮ አሚሶም ጋር ካለው ጦሯ ጎን ለጎን ተጨማሪ ኃይል ማሰማራቷ ተነግሯል። ከ50 ዓመታት ለሚበልጥ ጊዜ በጠላትነት የኖሩት ዩናይትድ ስቴትስና ኪዩባ ሙሉ ዲፕሎማሲያዊ ግንኙነታቸውን ቀጥለዋል። ምስራቅ አፍሪካዊቱ ሀገር ቡሩንዲ ለሳምንታት ከዘለቁትና የሰው ሕይወት ከጠፋባቸው ብጥብጦች በኋላ ለግጭቶቹ መንስኤ የሆነው አወዛጋቢ ምርጫ በነገው ዕለት እንደሚካሄድ ተነግረዋል። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ዛሬ የናይጄሪያውን ፕሬዚደንት ሙሐማዱ ቡሃሪን በዋይት ሀውስ ተቀብለው አነጋግረዋል። ቦኮ ሀራም በደቀነው ስጋትና በሌሎችም ጉዳዮች ላይ ተወያይተዋል። ቦኮ ሀራም የሚያደርሳቸው ጥቃቶች እጅጉን እንደሚያሳስባቸው ያስገነዘቡት ሚስተር ኦባማ ፕሬዚደንት ቡሃሪ ይህንን ቡድን ድል ለመምታትና የሀገሪቱን ብልጽግና እያደናቀፈ የሚገኘውን ሙስናን ለማስወገድ ግልጽ እቅድ እንዳላቸው እተማመናለሁ ብለዋል። በሀገራቸው ያልተለመደ በሆነ ሰላማዊ ሽግግር መሪነቱን የያዙት የናይጄሪያው ፕሬዚደንት ስልጣን ከያዙ ወዲህ በዩናይትድ ስቴትስ ጉብኝት ሲያደርጉ ይሄ የመጀመሪያ ጊዜያቸው ነው።
አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነኚሁ ነበሩ። በዚህ በስቱዲዮ ፕሮግራሙን ይመራልን ቴሌላይን ባክ፣ ተተኪው የስርጭት መሐንዲስ ሃል ሳንቶስ፣ ዋና አዘጋጇ ትዝታ በላቸው ናቸው።
ያስተናገድናችሁ ቆንጂት ታዬና
አሉላ ከበደንን። ቀጥሎ የትግርኛ ስርጭት ይቀጥላል። ነገ ከምሽቱ 3 ሰዓት ላይ በመደበኛው ዝግጅት፣ ከምሽቱ 1 ሰዓት ላይ በልዩ ፕሮግራም እንመለሳለን። ሰላም፣
ደህና ደሩ። The Voice of America.